የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ፣ ጽዮን ግርማ ነኝ። ለዛሬ ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁ። ቀዳሚው ዝግጅታችን በአምቦ ዩኒቨርሲቲ ግጭት ውስጥ የነበሩ ተማሪዎች ለእርቅ የተሰለፉበትን ዘገባ ያሰናዳ ነው።
በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር እንጠነክርበት ነው መሆን ያለበት።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀኔ ናቸው። በሙሉ ዝግጅት እንመለስበታለን። ኤልሻዳይ የእርዳታና የልማት ድርጅት የተባለ ግብረ ሰናይ ድርጅት ከልመናና ከጎዳና ሕይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ወደ ማሰልጠኛ ተቋም ብንወሰድም ለጉልበትና ብዝበዛ እንደዚሁም ለሰብአዊ መብት ጥሰት ተዳርገናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራዕይ ማሰልጠኛ ተቋም ተፈናቅለው ወደ ባህር ዳር ከተማ የመጡ ተማሪዎች ተናግረዋል።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለእሱ ነው ኮንትራት የሰጠው። እኛ ግን መጣት ስላለብን ወደ 8-7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
የምህረት አዋጁ ሊጠናቀቅ ጥቂት ቀናት ቀርተውታል ተብሏል። ማብራሪያ የያዘ ቃለ ምልልስም አለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል ተፈጥሮ የነበረውን ግጭት ለማብረድና ተማሪዎቹን ለማስታረቅ የተለየ አካሄድ የተከተሉትን የዩኒቨርሲቲ ፕሬዚዳንት አስተያየት የያዘ ዘገባ ነው የመጀመሪያውና ቀዳሚው ዘገባችን። በዚህ የእርቅ ስነ ስርዓት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ተገባብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማብረድ የተደረገው ጥረት እንዳስደሰታቸውም ተማሪዎቹ ገልጸዋል። አዲሱ የአምቦ ዘጋቢያችን ናኮር መልካ ተከታዩን ዘገባ ልኮልናል።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት 12/2011 ዓ.ም በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆን የማንችለው ነገር የለምና አንድ ሆነን ሰላማችንን እንጠብቅ ብለዋል።
ደስ የምለውን እንደዚህ እንደዛሬ አይነቱን ቀን መፍጠር ስንችል በራሳችን እጅ ደስ የማይለውን ቀን እየፈጠርን ስለምንጎዳ እየተጎዳን ስላየው ነው ስሜታዊ የሚሆነው። ምክንያቱም እንኳን ግልጽ ያልሆነ ነገር ግልጽ ባልሆነ ምክንያት ስንጣላ ህዝቡ የፖለቲከኞች መሳሪያ ብቻ ይሆናል፣ ሌላ ምንም አይሆንም። ተጠቃሚ አሁን ፍትህ አይረጋገጥም። አንድነት ከሌለ ዲሞክራሲ አይኖርም፣ ፍትህ አይኖርም፣ ነፃነት አይኖርም።
ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለ መንስኤው እንዲህ ይላል።
ጸቡ በሁለቱም ክልሎች ተፈጥሯል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አያውቁም። እናም ተማሪዎች ኮዙን እስካላወቁ ድረስ ያን ነገር መደረግ እንደሌለበት።
አብዱራማን አልይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። ያለፈው ሳምንት ክስተት ተማሪዎችን ለማጋጨት ያለመ ቢሆንም እኛ የዚህ እኩይ ዓላማ መጠቀሚያ መሆን የለብንም ይላል። የዩኒቨርሲቲ ተማሪዎች ወደፊት ማድረግ አለባቸው የሚለውንም ተናግረዋል።
በረቶን ገኛ ድሬ ማሪ ታሲሰኒ ኦፊት ያመቹ ደንደውዳን ነገኝ ከበጀሜ ኦላንቱማን ሴራ ከበጀሜ።
ተማሪ ኢተፋጋም በበኩሉ ያለፈው ሳምንት ግጭት በግቢው ተማሪዎች አርቆ ሀሳቢነት የከፋ ጉዳት ባያደርስም ትምህርት ለአንድ ሳምንት መቋረጡ የሚያመጣውን ጫና ገልጿል።
ሚዳን ኑረት ቀቀብሲስ ገማ በርኖታቲኒ ጅሮም በርኖታኑ ዘላ ደርቤራ
ግጭቱ በትምህርት በኩል ባደረሰብን ጉዳት የትምህርት ጊዜያችንን አሳልፎብናል። መድረስ የነበረብን የትምህርት ክፍለ ጊዜ ላይ አልደረስንም። የሥነ ልቦናም የአካልም ጉዳት የደረሰባቸው አሉ።
ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል።
ሁለት ጉን ሲካኖመም ቃሞሌን ፈየደሙን ግዱ ሰነ ከዝራን ቤከማ ከነረትሞ ወጆቹዳፍ ምትያንጋ
ግጭት ሲፈጠር ተጠቃሚ የሚሆኑ አካላት እንዳሉ ይታወቃል። እኛ ግን በመግባባትና በመተባበር ይህንን ለማስወገድ ተስማምተናል። ያለፈው ስህተት እንዳለ ሆኖ አንድነታችንን አጠናክረን እርስ በርሳችን ተናበን አስተማሪዎቻችንና ታላላቆቻችንን የሚነግሩንን ሰምተን ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን።
በእርቅ ስነስርዓቱ ላይ ስትታደም አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች።
በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይህ ግጭት ሳይባባስ በፊት ተማሪዎች በመግባባት እና እርቅን በመፍጠር ፍቅርንና በማንገስ አብሮ እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል? መከባበርንና አብሮ በመኖር አብሮ በመቻቻልን ትልቅ ያደርጋል ብዬ አስባለሁ። ፋይዳው ሰላም ካልሌለ መማር አይቻልም እና ያንን የመማርና ማስተማርን ሂደትን ለማሳደግ ግዴታ ሰላም መኖር አለበት እና
የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እንባ አቅሮ እንደነበረም ጠይቀናቸዋል።
ሰዎችን ማከል ግጭት ተፈጥሮ ተወሰኑ ተማሪዎች የቆሰሉበት አጋጣሚ ነበርና የዛሬ ሳምንት የደሙ ልጆችን በየሆስፒታል ያደረስን ነበር። ሰቆቃ ነበር። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱ ሞዶ ይሄንን ህግ በጣም ያማሩ የሆነ ህግ ነው ያዘጋጁት። ሁሉም ተማሪ በዚህ አዳራሽ ሞልቶ ቁጭ ብሎ በሰላም ሲቀመጥ እኔ ራሴ እንባይ መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና ዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበርን? ዛሬ ደግሞ እንዲህ ውስጥ እንዳ ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንት ግን በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠር ነው እኛው ራሳችን መሆኑ ያሳዝነኛል የሚል መልእክት ነው ያስተላለፍኩትና ከፍተኛ ስሜት ውስጥ የገባ ሰው ያው ደስታ ነበረ። ህርክ ውስጥ ደግሞ ደስታ አለ። ደስታ በዛ ምክንያት ነው የነበረው ማለት ነው።
ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ ፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል።
አባት ነኝ። አንድ ዩኒቨርሲቲ ፕሬዚዳንት ስትሆን የልጆች አባት መማር የምትወስደው እኔ በጣም ወዳቸው ትንንሽ ሁለት ልጆች አሉ። እዚህ ግቢ ውስጥ ያሉት ተማሪዎችን በልጆቼ ነው የማያቸው፣ ከልጆች ያለያቸው እና የሆነ ችግር ሲከሰት ልክ ለልጆች የሚያስበው ነው ያለው የሚያስበው። ወሊሶ ካምፓስ ላይ የሆነው እዚሁ ካምፓስ በተደረገ ተማሪ ግጭት፣ እዛ የተከሰተ ግጭት የለም በአካል ነገር ግን ተማሪዎች የማራራቅ እንትን ነበረ። ይሄ በእኛ ካምፓስ የተከሰተውን ግጭት በሌላ ዩኒቨርሲቲ ተከስቶ በነበረው ግጭት ተከትሎ ነው። ፕሮግራሙን ስንጨርስ 10 የኦሮሞ ተማሪዎች፣ 10 የአማራ ተማሪዎች እንዲሁም 10 ከሌላ ብሔር ተማሪዎች በአንድነት ወደ ፊት ለፊት እንዲወጡ ጠየኳቸው። እንዳልኳቸውም ወጡ። ከወጡ በኋላ ተቀላቅለው እንድሰለፉ አደረግ። ከዛ ታዳሚዎቹ ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ፣ ማን አማራ እንደሆነ፣ ማን ትግሬ፣ ጉራጌ፣ ሌላ ብሔር እንደሆነ የሚለይልኝ ብዬ ጠየቅኩ። ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየቋቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆም መለየት ያቅተናል ወይ? ቢያንስ ኢትዮጵያዊ ያለመሆኑ መለየት ያቅተናል ወይ የሚል ጥያቄ ጠየቋቸው። ሁሉም በአንድ ድምፅ አያቅተንም አሉ። ስለዚህ ደምን አልኳቸው፣ እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣመም። ስለዚህ አንድነታችን አጠራቅረን ለሀገራችን፣ ለዩኒቨርሲቲያችን ብሎም ለዓለም ሰላም መስራት አለብን የሚል መልእክት አስተላለፍኩላቸው። ተማሪዎችም ያንን መልእክት ሲያስተላልፍ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ሄደን እኔ ማብሪያቸው እጅ ምግብ በላን እና ተለያየን። በዛ መልኩ ተፈጸመ። ያ ነው ሶሻል ሚዲያ ላይ እየተመላለሰ ያለው።
ተማሪዎች እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ጊዜያቸው እንዳይባክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል።
የዩኒቨርሲቲ ተማሪ ለሕዝባችን አንድነትና ፍቅር ድልድይ መሆን ነው እንጂ የምጠበቅባቸው የጥላቻ መልእክተኛ መሆን የለባቸው። በእነሱ ምክንያት ቤተሰብ መጨነቅ የለባቸው። በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር እንጠነክርበት ነው መሆን ያለበት። የኔ መልእክት ይሄው ነው። ሁሉም ሰው ይህን መልእክት ሰምቶ የግሉን የበኩሉን አስተዋጽኦ ካደረገ ደግሞ አንድነታችን ይጠነክራል፣ ሀገራችንም ነገ ትበለጽጋለች የሚል እምነት አለኝ።
ለአሜሪካ ድምጽ ራዲዮ ናኮር መልካ ካምቦ።
ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረሰናይ ድርጅት ከልመናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ተገፈን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራይ ማሰልጠኛ ተቋም ተፈናቅለናል ያሉ ወና ወደ ባህር ዳር ከተማ ሄዱ ወጣቶች ገልጸዋል። ከመጣን ካንድ ወር በላይ ሆኖናል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልግንን በሙሉ እንዲያሟላልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉላሉን ነው ብለዋል። የባህር ዳር ከተማ አስተዳደር ሰራተኛ ማህበራዊ ጉዳይ ጽፈት ቤት በበኩሉ ተፈናቃዮቹን በዘናቂነት ለማቋቋምና የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶችን ዳርጓል ያሉትን የመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምጽ በሰጡት ቃል ወጣቶቹ በርሻና በተፈጥሮ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርናና ልማት እንዲገቡ ጥረት ቢደረግም በመዘግየቱ ሊበተኑ ይችላሉ ብለዋል። አስቴር ምስጋናው ናት ይህንን ዘገባ ያሰናዳችው ከባህር ዳር በተከታዩ ትዳስሰዋለች።
ኤልሻዳይ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስዛል የሚል መረጃ ደረሰኝና አዲስ ራይ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሉ ኃይሉ።
ከዚህ ኤልሻዳይ ነው ይመስልሽ? እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምንም የተደረገው። ጎዳና ላይ የሚኖሩ ወጣቶች፣ ስራ አጥ ወጣት፣ አነስተኛ ገቢ ላይ ያሉ፣ ወላጅ አልባንም ይጨምራል። ይሄ በስራ እድል ስላልተገኘላችሁ ወደ አግሮ ፕሮሰሲንግ ኢንዱስትሪ ተቀይሯል። በዚህ መስራት የምትፈልጉ ትሰራላችሁ፣ ማትፈልጉ መሄድ ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ ማል ብዙ ወጣት አልቋል።
ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፌ የገባው የመንግስት ሰራተኛ ነበርኩ ይላል።
እኔ ከአዲስ አበባ ነው ሄድኩት፣ ታፍሼ ነው ሄድኩት። ከአዲስ አበባ ወደ አፋር ሄድ ነው ለሊት ነው ሄድ ነው ሲነጋ እዛ ላይ በምንደርስበት ሰዓት ልብስ ተወልቂያለሽ፣ ጸጉርሽን ትላጫለሽ። ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበረ ፎርሙ? ጎዳና ላይ ስንት አመት ቆይታል? አልቆየውም በምትይበት ሰዓት ዱላ ነበረ። እኔ አሁን ጎዳና አልቆየውም፣ ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያለሁ። ቄሱ ላይ ሄዳለ። ቄስ መምህር፣ ለምሳሌ እኔና ሃይ ስኩል ያስተማረኝ መምህር ታፍሶ ነው የመጣሱ። እብድም አለ በተመሳሳይ ዝም ብለው ጠርግ ያመጧቸው። እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻድቅ ገብረ ማርያም የሚባል ነው አሁን ዳርፉል ነው ያለው ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛ የምናውቀው ታሪክ የለም ስለ ፖለቲካ፣ አበጣችሁም ፈነዳችሁም ኢህአዴግ አሸንፏል አለን።
በአዲስ ራዕይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ።
የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥቶናል። ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጠዋት ላይ ትምህርት እስከምንገባ 50ና ከዛ በላይ የሆነ ድንጋይ ስንሸከም ነበር።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው። እኛ ግን መጣ ስላለብን ወደ 8ና 7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራይ ማሰልጠኛ ማዕከል ነው የሚለው። የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለሽ፣ ስራ ካልሰራሽም ደበደብያለሽ፣ ብቻሽን ስትቀመጭም ትደበደብያለሽ።
በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ 17,000 ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው 3,100 ብቻ ነን ይላል ወጣት ጌታቸው።
10 ወር ለተከታታይ ስልጠና ወስደናል። ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው። ስልጠና ወሰድን። ከሰለጠን በኋላ ሌላ ሳይት ሰርዶ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳ የለበትም። ከ17,000 ሰው የተመረቀ 11,400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6,880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንት ነው የመጣና 3,130 ሰው ነው በየክልሉ ይበታል። ያኛው ሰው ወዴት ሄደ? ወዴት ሄደ አይታወቅም። ለምን ተመረቀን በሙያ አንገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው መከላከያ ሰራዊት ያገር መጣ እኔ ኮሚቴ ነኝ በነገራችን ላይ ከሄድኩ ጀምሬ የማከሉ የሰው ኃይል አስተዳደር ነኝ አማራ መሆኔን ማንም ያቀኝም ያረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ ሩጡ አመልጣለ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ መጨረሻ ላይ 3 ሰዓት የጀመረ ጦርነት 11 ተኩል ላይ በረደ የሞተ ሰው ከየጫካ ተለቅሞ ሲመጣ 2 ኩንታል ጫማ ነው የመጣ ቢህር ተኮርም ነበር በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽኖም ነበር
ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግነ ወደ አማራ ክልል የመጣነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን 163 ሆነናል እንደመጣንም ለክልሉ መንግስት አቤቱታ አቀረብን አስፈላጊ ወርዳታ ተደረገልን ነገር ግን ዘላቂ መፍትሄ ይሆናሉ ያላቸው ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩናል ቻሉ ይላሉ ወጣቶቹ
እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲል እዚህ ፕሮግራም በነበረባቸው ሰዓት እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ አንረብሽም አንጠይቅም የሚቀበለንም ካጣን ችግር የለውም ዝም ብለን እናድርና በመነገው እንጠይቃለን አንድ እንዳትነጋገሩ ተባል ስንመጣ ለሰራተኛና ማህበራዊ ጉዳይ ደድዬ አንዳንዳችን ደብዳቤ ተጽፎ ከፌደራል መንግስት ማለት ነው ካቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል ይፈጸም ከውሎ የበታች አካላት ነው አልፈጽምልን ያሉ ታች ያለው አመራር ላይ ትልቅ የሆነ ችግር አለ ከክልላችን መንግስት ጋር ግን ምንም ችግር የለም
ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረኩ
ተቃቅና አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ የመስሪያ ቦታ የመሸጫ ቦታ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል ይሄን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበር ፈልገን የነበር ወደ ስራ ለመግባት ፍቃደኛ አልሆኑ በየተቋም ስንዞር የነሱ ማካል የነሱ የመረጧቸው ኮሚቴዎች ከኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለና ከተማ አስተዳደሩ የቀለብ ለነዚህ ለ165ቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማከል እየቀለባቸው ነው ያለው 60 ሺህ ብር የፌደራል መንግስት ለእንደለቀቀ ይክሉል መንግስት ገልጾልናል ነገር ግን ያ 60 ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ ተደረገ እስካሁን አልገባ የነሱም ጥያቄያቸው ይሄ ነው እኛ ደግሞ ያ ሲገባ በቀጥታ የተመደበላቸውን ብር በአሰራው መሰረት ይሰጣቸዋል ኦሬዲ ፌደራል መንግስት በየመደበላቸው ስለሆነ ማለት ነው ይሄ ብቻ አይደለም ይሄ 60 ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው ከክልሉ መንግስት ጋር ተላቀም ጋር ተነጋግረናል በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይሄን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል ይሄን የጠለፋ ዋስትና ማን ኃላፊነቱን ይወስድ ቢያንስ መንግስት የጠለፋ ዋስትናው በተቻለ መንገድ ትሪት እንዲያደርግላችሁ በቃል የተግባባ ነው ማለት ነው
ወጣቶቹ ቀደም ብለው ወደ አነሱት ቅሬታ ተመለስኩ በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ የጉልበት ብዝበዛና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳ የእርዳታና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም እንዳገኘኋቸው ግን የመመለስ ይሆናል ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልመሎ የወሰዳቸውና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር
ናኮረን ለዘገባው እናመሰግናለን ወደ ተከታዩ ዘገባችን እናልፋለን በኢትዮጵያ የታወጀው የምህረት አዋጅ ጊዜ ገደቡ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌደራል ጠቅላይ አቃቤ ህግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቀርቧል የፌደራል አቃቤ ህግ የህዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኒ ለአሜሪካ ድምጽ እንዳስረዱት በውጭ የሚገኙ ኢትዮጵያውያንም በአካል መምጣት ሳያስፈልጋቸው ቅጽ መሙላትና ሰርተፍኬት መውሰድ ይችላሉ ብለዋል አቶ ዝናቡን ያነጋገራቸው እስክንድር ፍሬው ነው የአዋጁ ጊዜ ገደብ እንደተጠናቀቀም አብራርተዋል ከዛው ይጀምራሉ
ምህረት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣው ሰው በዛ መሰረት አዋጁ ላይ የተቀመጠው አዋጁ ጊዜ ገደብ 6 ወር ያህል ነው የሚለውና ኦልሞስት አሁን 6 ወሩ ያለቀ ያለበት ሁኔታ ነው ያለው ጥቂት ሳምንታት ብቻ ናቸው 6 ወሩ ከአንድ ወር ባልበለጠ ጊዜ ነው
መቼ ያልቃል? በትክክል
በትክክል ጥር 13 ያልቃል። ያው ኮምፕሊትሊ ከዛ በኋላ ዋጋ የለው አዋጁ። ምክንያቱም ሐምሌ 13 ቁጣ 6 ወራን ስንቆጥር ጥር 13 ያልቃል።
እንግዲህ አቶ ዘናቡ ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት? በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት? ምን ያህሉ አልተጠቀመበት? የነበረው ሁኔታ እስቲ በቁጥር ያስረዱኝ።
የተጠቀመውን እናውቃለን። እሱም በቁጥር ያው አዋጁ ሲወጣ አዋጁ አስቀመጣቸው ወንጀል ድርጊቶች አሉ። በዛ ወንጀል ድርጊቶች ከዚህ በፊት ጉዳያቸው ተጣርቶም የፍርድ ውሳኔ አግኝቶ ማረሚያ ቤት ያሉ የሚጠረጠሩ የሚፈለጉ ምርመራ መዝገብ ተከፍቶባቸው በፕሮሰስ ያሉት ተብሎ የተጠቀሱ ጉዳዮች አሉ። በተለይም ከግንቦት 30 በፊት በዚህኛ ወንጀል ድርጊቶች ውስጥ ተሳትፏል ተብሎ ያሉት አካላት በሙሉ የዚህ አዋጅ ተጠቃሚ እንዲሆኑ ነው አዋጁ ያስቀመጠው። ነገር ግን አሁን እስከ ዛሬው አሁን ስች ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ 800 ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፊኬት የወሰደበት ሁኔታ ነው አለ።
ስንቱ አገር ውስጥ ሆነው ወሰዱ? ስንቶቹ በውጭ ባሉበት በተለያዩ የውጭ ሀገራት ሆነው በኢንተርኔት ሊሆን ይችላል፣ በተለያየ መንገድ እናንተን ድረገጽ በመጎብኘት ወሰዱ? በዛም ይታወቃል።
ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250ዎቹ የዚህ የምህረት አዋጁ የሚያስቀምጠውን ሰርተፍኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው ማረሚያ ቤት ውስጥ። ከዚህ ጋር ተያይዞ ምንም አይነት የታራሚዎች የለንም ማለት ነው። ሌላው እዚሁ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ። ወደ 317 ግለሰቦች እዚህ የሰርቲፊኬት የወሰዱበት ሁኔታ ነው አለም። በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይም ሚሊተሪ ሆኖ በማረሚያ በተለያዩ ወንጀሎች ተከሶ ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው አለ።
በኩብለላ በመሳሰሉት የተከሰሱ ፖሊሶች ማለት ነው?
ፖሊሶች ማለት ነው። አይ በኩብለላ በመሳሰሉት አይደለም፣ እነሱ ሌላ ዳታ ነው። አሁን ሌላ እሱኛው በእጅ የለም፣ ግን ማረሚያ ቤት የነበሩ ማረሚያ ቤት ያሉ በማረሚያ ቤት ውስጥ ሆነው ጉዳያቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው የቅድሙ 162። ሌላ ውጭ ሀገር ወጡ ትውልደ ኢትዮጵያና ኢትዮጵያን ሳሉ ከዚህ ወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ሲጣራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ 71 ግለሰቦች አሉ።
በኢንተርኔት ማለት
በኢንተርኔት ያስቀመጥ ነው
ወደ እናንተ ድረገጽ ገብተው
ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምህረት አዋጁን ሰርተፍኬት እንዲወስድ የተደረጉ 71 ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበት ሰዓት ድረስ ወደ 800 ሰው የዚህ የምህረት አዋጁ ሰርቲፊኬት የወሰደበት ሁኔታ ነው አለው። ያው እስከ መጨረሻው ቀነ ገደብ ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው።
ግምቶች አሏችሁ እናንተ? ለምሳሌ ምናልባት ይህን ያህል ሰው ነው ጉዳዩ፣ ይህን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበረ አቶ ዝናቡ?
አክቹዋሊ ይህን ያህል ሰው ብለን ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱን ለቀናቸዋል። ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስላሉ ወይንም የፍርድ ውሳኔ ያላገኙም ስላሉ እነዚያዎቹ በርካታዎቹ ናቸው የሚሆኑት ብሎ ታሰባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ፣ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በኃይል በጉልበት መብታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዚያዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካታዎቹ ይሆናሉ ተብሎ ይጠበቃል። ስለዚህ አዋጁ እነዛን በሙሉ ታሳቢ ያደረገ ነው። የሀገሪቱን የፖለቲካል ሚዳሩንም ለማስፋት እንዲያስችል ታሳቢ አድርገው የወጣ በመሆኑ በርካቶች ቁጥር ሊኖሩ ይችላሉ ተብሎ ይታሰባል። በእኛ በኩል ግን መጥቶ የምህረት አዋጁ ይገባኛል ጉዳይ ይሄ ነው ብሎ ጉዳዩም በሚያስረዳው ቅጽ እና ማመልከቻ አቅርቦ ሰርተፍኬት የወሰዱ አካላት አሁን ባለን በእጃችን 800 ነው። ይሄ በፌዴራል ደረጃ ያለው ነው። ክልሎቹም በዚህ ረገድ አላቸው። በሌላ በኩል ደግሞ የሚሊተሪ መዋቅሩ አለ፣ የፌዴራል ፖሊሱ፣ መከላከያም እነሱም ለብቻቸው ይኖራል። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል የተከሰሰ ነው የሚለውን ዝርዝር በቁጥር ደረጃ የምንገልጸው ነው የሚሆነው።
ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያዊ ከፌዴራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል?
ጉዳዩ በተያዘበት ጉዳዩ ግለሰቡ ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የነኬዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው።
በ97 ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ትኩሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላቸዋሉ። እነዚህ ሁሉ ይመለከታቸዋል። ይሄ
እዚህ አዋጁ ላይ በቦልድ ላይ ያስቀመጠው ምንድን ነው? ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው
ግንቦት 30 2010 በፊት
2010 በፊት ወንጀል ተብሎ በተለዩት በተጠረጠሩት ወይንም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው የምለው። ሌላ የለያቸው ነገር የለም ማለት ነው።
ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለ ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል።
አዎ ኦልሬዲ ነው አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጠርጥሮ የሚፈለግ አለ። ሁለተኛ ደግሞ በምርመራ ላይ አለ። ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይንም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል።
ክሳቸው የተቋረጠ
የሚል አያስቀምጥም አዋጁ ላይ። ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምህረት አዋጅ ባይወጣ ኖሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ። ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች፣ ሶስተኛው ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመላክተው።
ምን ለማለት ፈልጌ ነው አቶ ዘናቡ፣ ለምሳሌ የክስ መዝገቡ ተቋርጧል ይባልና ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ህግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምህረት አይደለም ይሄ የሚባል ነገር አለ።
አዋጁ በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ።
አንድ ሰው ግን ካለመሙላት ቢሞላ ይሻላል አይደል? አይፈለግም ብሎ ጽፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈለግም ላልፈለግም ይችል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ በተለይ ከኢትዮጵያ ውጭ አለ፣ ምን ቢያደርግ ትመክራላችሁ?
እኛ የምንመክረው አክቹዋሊ በዚህ በአዋጁ ላይ የተቀመጡት የወንጀል ድርጊት ተብሎ የተለዩ ጉዳዮች አሉ። በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገርም ሊወጣ ይችላል እነዚያዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ክሱን አውቃለሁ ክስ ኦልሬዲ ክስ ተመስረቶበትም ሊሆን ይችላል፣ ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል፣ ወይንም ደግሞ በሆነ አጋጣሚ ተይዞም ተፈቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ አድቫይዝ የማደርገው ይህኛው የምህረት አዋጁ ከማለቁ በፊት ጊዜው ከመጠናቀቁ በፊት የሰርተፍኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው። እዛ ውስጥ ከሌለ ምንም የሚገደድበት ምክንያት የለም። እኛ በርካቶቹ መዘገባሉ፣ ግን እያጣራን ትክክለኞቹን ሰርተፍኬት እያዘጋጀን እየደወልን በኢሜይልም በማንኛውም ሁኔታ እያገኘ ናቸው። አልበለዛ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለው። ስለዚህ ክፍት ነው። አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው።
እንዴት ይግቡ ወደ ድረገጻችሁ? ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል። ቅጽ አለ፣ የሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይግረጹልኝና በዛ በቃል
ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይህን አፕሊኬሽን ሁሉም ሰው
ማመልከቻ ቅጽ አለ።
ድረገጻችን አለ። በድረገጻችን ውስጥ መግባት ይችላል። ይህም www.fag.gov.et በሚል ይገቡና በቀላሉ እዚህ ውስጥ ገብቶ ከዛ ውስጥ ያለውን የማመልከቻ ቅጾች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንዲሞሉና እንዲልኩ ማድረግ ብቻ ነው የሚጠበቅባቸው። አለበለዚያ ደግሞ በአካል ቀርቦ ይህን እንዲሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይህን እንዲሞሉ
ሀገር ውስጥ ያሉ ተወካዮቻቸው
ይህን ማድረግ ይችላሉ። በጣም ቀላል ነው።
አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
በጣም አመሰግናለሁ።
ቱራለ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። እንደ ቀደም ሲል እንደጠቀስኩት አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞቅቤል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Sagale Amerikati.